ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በየትኛውም ወገን ቢሆን እውነቱን ለመናገር ከስሜት የጸዳ ሚዲያ ነው ወይ ያለን የሚለው ነገር ብዙ አነጋጋሪ ይሆናል። በደንብ ታስተውላ ለመናገር ጥቂቶች ሊኖሩ ይችላሉ። ግን በአመዛኙ ሚዲያውም ከፖለቲካ አስተሳሰብና አሁን ካለው ከፖለቲካ ሙቀት ነጻ የመሆን ችግር ይታይበታል ብዬ አስባለሁ፣ በመንግስትም በግልም።
አቶ አንዱዓለም አራጌ ናቸው።
ወደፊት ይሄ ሀገር የወጣቶች ነው። ትልልቅ ሰዎች ቢኖሩት ለጥቂት ጊዜ ነው። ሀገራችሁን አታጥፉ፣ እርስ በራሳችሁም አትባሉ፣ የማንም መጠቀሚያ እንዳትሆኑ። በማንኛውም በኩል የሚመጡ የፖለቲካ አመለካከቶችን በደንብ አድርጋችሁ መዝናችሁ አይታችሁ ጥቅምና ጉዳቱን አመዛዝናችሁ እርምጃ ውሰዱ።
እኚህኛው ደግሞ አቶ በቀለ ገርባ ናቸው። ከዓለም ዜና በኋላ በሚቀርበው ውይይት ይመለሳሉ።
የተማሩ ኢትዮጵያውያን ወደ ውጭ መሄዳቸው ይቀጥላል። ይሄ ደግሞ ግሎባላይዜሽን እስካለ ድረስ መቀጠሉ አይቀርም። ኢንስቲትዩሽኖቻችን የተማረ ሰው ኃይል ፍላጎቱ በከፍተኛ ደረጃ እውቀት፣ ልምድ ያለው ባለሙያ መፈለጉ ሁልጊዜም ይኖራል። ይሄ አባይድ የሚባለው ድርጅት ትኩረቱ የእውቀት ዳያስፖራ ላይ ነው። ሁልጊዜም ብለው ምንድን ነው ሁኔታዎች ሲመቻቹ ይመለሳሉ። እና አገራቸውን ለማልማት የማይፈልግ ሰው ያለ አይመስለኝም። ግን ሁኔታዎችን ለማመቻቸት እንዲቻል ነው።
ኢትዮጵያ በዓለም ዙሪያ በተበተኑ ልጆቿ ዘንድ ያለው የእውቀት ሀብት ተጠቃሚ እንድትሆን ጥረት ላድርግ ብለው የሚታትሩ ኢትዮጵያዊት አንጋፋ የጤና ጥበቃ ባለሙያና መሪ ዶክተር ተዋበች ቢሻው ናቸው የዛሬ እንግዳችን ይሆናሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ቅዳሜ መስከረም 19 ቀን 2011 ዓ.ም ምሽት አስተናጋጅ ሰለሞን ክፍሌ ነኝ። ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁም ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ኢንዶኔዥያ ውስጥ ትላንት በደረሰው ከባድ ርዕደ መሬት ቢያንስ 384 ሰዎች እንደሞቱ 570 የሚሆኑት ደግሞ መቁሰላቸውን ባለሥልጣኖች ገልጸዋል። የመሬት ነውጡ መለኪያ 7.5 እንደሆነ ታውቋል። ፓሉና ዶንጋላ የተባሉ ከተሞች ደግሞ በሱናሚ ወይም በኃይለኛ ዝናብ በተቀላቀለበት ከባድ አውሎ ነፋስ ተመትተዋል። የሞቱ ሰዎች ብዛት በሺዎች የሚቆጠር ሊሆን እንደሚችል የሀገሪቱ ምክትል ፕሬዚዳንት ጃዙፍ ካላ አስገንዝበዋል። የመሬት ነውጥና ሱናሚው የደረሰው በመቶዎች የሚቆጠሩ ሰዎች በፓሉ ከተማ ላይ ባለው የባህር መዋኛ ቦታ ላይ ተሰባስበው በዓል ያደርጉ በነበረበት ወቅት ሲሆን ከባዱ ማዕበል ብዙ ሰዎችን ጠራርጎ እንደወሰደ የሀገሪቱ ባለሥልጣኖች ዛሬ ተናግረዋል። ፓሉ ከተማ ላይ ወደ 17,000 የሚጠጉ ሰዎች ወደ መጠለያዎች ተወስደዋል። የድህረ ነውጡ መንቀጥቀጥ እስከ ዛሬ ድረስ ቀጥሎ እንደነበር ተገልጿል። የሱናሚው ፍጥነት በሰዓት 800 ኪሎ ሜትር ስለነበር ሕንፃዎችንና መሰረተ ልማቶችን እንደደረመሰ የአደጋ መከላከያ አገልግሎት ቃል አቀባይ ተናግረዋል። የዩናይትድ ስቴትስ ፌዴራል ምርመራ ቢሮ ለከፍተኛ ዳኝነት በታጩት ብሬት ካቫኖ ላይ አዲስ ምርመራ ጀምሯል። ፕሬዚደንት ዶናልድ ትራምፕ ምርመራ እንዲካሄድ ያዘዙት የሕግ መወሰኛ ምክር ቤት የፍርድ ኮሚቴ ባቀረበው ምክረ ሐሳብ መሰረት ነው። በዳኛ ብሬት ካቫኖ ላይ ሰባተኛ የምርመራ ቢሮ ምርመራ አሁን ተጀምረዋል። አንድ ቀን የዩናይትድ ስቴትስ ከፍተኛ ፍርድ ቤት ታላቅ ዳኛ እንደሚሆኑ እውቅና ያገኛሉ ሲሉ ፕሬዚዳንት ትራምፕ ትላንት ማታ የትዊተር መልእክት አስተላልፈዋል። የሁለተኛ ደረጃ ተማሪ ያሉ አንዲት የ15 ዓመት ዕድሜ ልጅን ሊደፍሩ ሞክረዋል በሚል ክስ የሚካሄድባቸው ምርመራ ውሱን መሆን አለበት በሚል ከአንድ ሳምንት ባነሰ ጊዜ ውስጥ እንዲከናወን ፕሬዚዳንቱ አዘዋል። አንድ የዋሽንግተን የሚገኙ የፌዴራል ወረዳ ዳኛ 200 የሚሆኑ የዩናይትድ ስቴትስ የምክር ቤት አባላት በፕሬዚደንት ዶናልድ ትራምፕ ላይ ባቀዱት ክስ የመመስረት ሂደት ለመቀጠል ሕጋዊ ቦታ አላቸው የሚል ብይን ሰጥቷል። የምክር ቤት አባላቱ ትራምፕ የመንግስት ባለሥልጣኖች ካለ ምክር ቤት ፈቃድ የገንዘብ ትርፍም ሆነ የውጭ መንግስታት ስጦታን ለመቀበል አይችሉም የሚለውን በሀገሪቱ ህገ መንግስት የሰፈረውን አንቀጽ ጥሷል የሚል ክስ አቅርበዋል። ዳኛ ኤሜት ሰለቫን የክስ ፈቃዱን የሰጡት ትላንት ነው። ትራምፕ በዓለም ዙሪያ የንግድ ተቋማት አሏቸው። የዋይት ሀውስን በኦፊሴል ስራ የሚጎበኙት ትልልቅ የውጭ ሰዎች ብዙውን ጊዜ ዋሽንግተን ዲሲ በሚገኘው የትራምፕ ሆቴል ያርፋሉ። መንግስት በፍርድ ቤት ለፕሬዝዳንቱ መከራከሩን እንደሚቀጥል የሀገሪቱ የፍርድ ሚኒስቴር ገልጿል። ባለፈው ሮብ የተጀመረው የህዝባዊ ወያነ ሓርነት ትግራይ ጉባኤ ነገ ይጠናቀቃል ተብሎ ይጠበቃል። በጉባኤው ማገባደጃ ላይ በቀጣይ ፓርቲውን የሚመሩ የማዕከላዊ ኮሚቴ አመራሮች እንደሚመረጡ ተገልጿል። እስከ ዛሬው ዕለት በጉባኤው የተካሄደውን ውይይት አስመልክቶ የጉባኤው ፕሬዚደንት አባል አቶ ጌታቸው ረዳ መግለጫ ሰጥቷል። ሙልጌታ አመሃ ከመቀለ ዝርዝር ዘገባ ልኮልናል።
የህዝባዊ ወያነ ሓርነት ትግራይ 13ኛ ድርጅታዊ ጉባኤ እስከ ዛሬ ሁለት የድርጅቱ ማዕከላዊ ኮሚቴ ያቀረበውን ሪፖርት ጉባኤውን እየተወያየ ቆይቷል። በዛሬ ሁለትም ሪፖርቱ በአባላቱ መጽደቁ የጉባኤው ፕሬዚደንት አባል አቶ ጌታቸው ረዳ በሰጡት መግለጫ ተናግሯል። በጉባኤው ሀገራዊ ጉዳዮች ሲገመገም ለትግራይ ክልል ባለው ተጽዕኖ አንጻር ነው የታየውም ብሏል።
ሀገራዊ ሁኔታን የሚተነትነው ጀነራል በሆነ መልኩ ጎጃም ምን ተከሰተ ልጋ ምን አለ በሚል አይደለም። ይሄ የሌላ የኢህአዴግ ስራ ነው የሚሆነው። በምን ደረጃ አጠቃላይ ትሬንዶች ነው የምናየው። ለምሳሌ ሰላምና የመረጋጋት ይሹ አሁን አንድ ነገር ክሊር መሆን መቻል አለብን። ሐዋሳ ነው ጉባኤ የሚካሄደው። ሐዋሳ ለሚደረግ ጉባኤቶቻችን ደሴ ቁርስ አይበሉም። አሁን አውቶቡሶች በዛ ያሉ ይህን ካልገመገምኩ ኃላፊነት የጎደለኝ ነው። የሰላም ሁኔታን ከዛ አንጻር ለምሳሌ እናየዋለን ማለት ነው። ሰው ይህን ያልገመገመ ጉባኤ የውሸት ጉባኤ ነው ማለት ነው። ከዛ አንጻር ነው ምናየው። ሰላም የሰላም ሁኔታ እንገመግማለን። ዋናው የሰላም ሁኔታ የሌሎች ክልሎችን የሰላም ሁኔታ ቀጥታ የመገምገም ጉዳይ ሳይሆን ከትግራይ እንቅስቃሴ ጋር በተያያዘ ምን ኢምፕሊኬሽን አለው። የኤርትራን ጉዳይ እናያለን። ለምሳሌ የኤርትራን ጉዳይ የምናየው ሁለትዮሽ ግንኙነት የሁለቱም መንግስታት በሚመለከት ለመዘባረቅ አይደለም። የቲፒኤልኤፍ ጉዳይ አይደለም እሱ። በኢህአዴግ ሌላ መድረክ አለ። ኢህአዴግ ሆነ የምትተነትንበት ግን አጎራባች ህዝቦች ስለሆኑ ከራሳችን ጠቀሜታ አንጻር ምንድን ነው ያለው ትርጉም ብለን እዚህ እናያለን። ሰው ሀገራዊ ሁኔታ ስንተነትን የሀገርን ሁኔታ የመተንተን ኃላፊነት ለራሳችን ሰጥተን አይደለም፣ ለእኛ ባለው ኢምፕሊኬሽን ይህን ብለን እናነሳለን ማለት ነው። ከዛ አንጻር ያየነው ሲሪየስ የህግ የበላይነት መጓደል አለ ብለን ያው በኢህአዴግም ደረጃ የገመገምነው ስለሆነ ችግር የለውም። የሰላም ሁኔታ የአጎራባች ህዝቦቻችን የጋራ ተጠቃሚነት ተረጋግቶ በድሮ ፍቅራቸው በድሮ ወንድማማችነታቸው የሚቀጥሉበት ሁኔታ የሚጠናከርበት ጉዳይ ላይ እነዚህ ሁሉ አንስተናል። ዋናው ትግራይን ነው ማዕከል የሚያደርገው።
ህወሓት በጉባኤው ርዕዮተ ዓለምን ይቀይራል ወይ ተብለው ተጠይቀው አቶ ጌታቸው ፓርቲው የቆመለት ማህበረሰባዊ መሰረት አለ፣ በዚህም ይህንን ማህበረሰብ የሚፈለገውን ለውጥ አላመዘገበም፣ የርዕዮተ ዓለም ለውጥም አናደርግም ብለዋል። ሆኖም ግን ለየጊዜው የሚመጥኑ የፖሊሲ ሀሳቦችና ስትራቴጂዎች ማሻሻል ይኖራል ሲሉ ገልጿል። በክልሉ ነባራዊ ሁኔታ አንጻር በአሁኑ ጊዜ ያለው የአስተዳደር መዋቅር የማስተካከል ስራ ለመፈጸም አቅጣጫ ተቀምጧል ብለዋል። የዲሞክራሲ ምህዳር ለማስፋትም ትኩረት ይደረግለታል ብለዋል።
ፖለቲካ ምህዳር ከማስፋት አንጻር አረና ችግሮች ይደርሱበት ነበረ። ሩል አውት አላደርገውም። ምክንያቱም ችግሮች የሚደርሱት ነሰሰሪ በድርጅቱ ሊቀመንበር ወይም በድርጅቱ ስራ አስፈጻሚ ብቻ ላይሆን ይችላል። ከታች እስከ ላይ መዋቅሩ ከዲሞክራሲ ምህዳር ከማስፋት ጋር በተያያዘ ያለው ግንዛቤ ክላሪቲ የጎደለው እስከሆነ ድረስ ችግሮች አይኖሩም አይባልም። አሁን እነዚህ ችግሮች መኖር የለባቸውም። መብቱን መጠቀም ማለት ያው ለምሳሌ ክልል የማስተዳደር መብት ወይ ፍላጎት መጠቀም ቢቻለው ስታሸንፍ ነው። ከዛ አንጻር አረናም ቢሆን እንደ ማንኛውም ፓርቲ በደንብ ተጠናክሮ አደረጃጀቱን አስፍቶ አባላት መልምሎ ምሩ መግለጫ መስጠት ሳይሆን ከተንቀሳቀሰ እንዲንቀሳቀስ መፍቀድ አይደለም የኛ ስራ። መፍቀድ የሚባል ነገር አይኖርም፣ ግዴታ ነው መንቀሳቀስ መቻል አለበት። ከዛ አንጻር የነበሩ እንቅፋቶች አንድ ቅድም ያነሳሁት እንደ አቅጣጫ ያስቀመጥነው ፖለቲካ ሪፎርም ብለን ካስቀመጥናቸው ነገሮች አንዱ ይህን ማስፋት ነው። ሚዲያዎቹ የኢህአዴግ ሊደርሺፕ ከአሁን በፊት የነበረውም አሁንም ያለው የነበረበት ችግር ነጸብራቆች ናቸው። ሚዲያዎቹ አዝማሪዎች እንዲሆኑ ተደርገው ነው የተቀረጹት። አቋም ሲቀይሩ አያስጠነቅቁም በዛ ደረጃ። አሁንም ዶክተር አብይንም የሚያስደስት ስራ የሰሩ አይደለም። የሚያስደስት የሚመስላቸው ነው የሚሰሩት እንጂ የሚያስደስት ነው የሚለው እርግጠኛ ናቸው ብያለም። በአግባቡ ኢህአዴግ ስላልተጠቀመበት እና የቅኝቱ ነው የፈጠርናቸው ሚዲያዎች እነሱ መሆናቸው ነው እንዳለመታደል ሆኑ። የካልኩ በኋላ ግን ዴሞናይዝ የማድረግ ቲፒኤልኤፍ ያለፈው መንግስት የቲፒኤልኤፍ መንግስት ነበር የሚል መልእክት በማስተላለፍ ፍላጎት የሚዲያው ብቻ አይደለም፣ ብዙ ፖለቲከኛም ይሞክራሉ። አብሮ በደንብ ቢሰራው የነበረ ነገር ለምሳሌ ስም መጥቀስ ሳያስፈልግ ባህር ዳር ማረሚያ ቤት ውስጥ ድብደባ ይፈጸም ከነበረ ድብደባ የሚፈጸመው በትግራይ ፖሊሶች ሊሆን አይችልም። ወለጋ ማረሚያ ቤት ውስጥ ድብደባ ከነበረ ግን ለመፍጠር የሚፈልገው ምስል ድብደባ ቅጥቀጣ ለሆኑ ሰዎች ይሰጣል። ብዙ ሰፈር ነው የሚመጣው፣ ብዙ ልማት ለሌላ ሰፈር መስጠት፣ እንደዚህ አይነት ነገር አለ። እሱ አደገኛ ነው። ኢህአዴግ ውስጥ እናስተካክሏለን ብለን ተስፋ የምናደርገው እንደዚህ አይነት ነገር ብሌም ብሌሙን ለአንድ ባልዲ ውስጥ የመክተት ነገር ነው። በተረፈ ህወሓት እንደ ማንኛውም የኢህአዴግ ድርጅት ድርሻውን ይወስዳል። የጥፋቶች ሙሉ ጥፋት የህወሓት ሊሆን አይችልም። ህወሓት ብቻውን ያስተዳድረው ሀገር ስለሌለ ከዚህ ውጭ ያለፈው ዘመን ምናምን የሚለው ይቀንሳል። አሁን ትንሽ የጋራችን እንደሆነ እየተግባባን ይመስለኛል። አሁንና አሁን የሚቀጥለው ጉባኤ ላይ የተሻለ የጋራችን እንደሆነ በደንብ የምናሳውንበት እድል ይፈጠራል የሚል እምነታለኝ። ያው ተስፋ ነው።
ጉባኤው ነገ ይጠናቀቃል ተብሎ ይጠበቃል ያሉት አቶ ጌታቸው ረዳም በዚህ መሰረትም ፓርቲው እስከ ቀጣይ ጉባኤ የሚመሩ የማዕከላዊ ኮሚቴ ስራ አስፈጻሚ እንዲሁም ሊቀመንበርና ምክትል ሊቀመንበር ይመርጣል ተብሎ ይጠበቃል ሲሉ ገልጿል።
በእኛ እምነት አሁን ስራውን ለፕሬዚደንቱ ያስረከበው ማዕከላዊ ኮሚቴ ኦልሬዲ በመተካካት የሚባል የቆየ መርህም የሚወጡ ሰዎች አሉ። ከዛ በተጨማሪ በተለያዩ ምክንያቶች ከፓርቲው አመራርነት መውጣት አለብን ብለው ያመኑ ሰዎችም ይኖራሉ። በዋናነት ግን የፓርቲውን ቀጣይ ተልእኮ መምራት የሚያስችል ብቃት ያላቸው ወጣቶች፣ ምሁራንም በትግል ውስጥ ሊሳተፉ የሚችሉ ሴቶች፣ እነዚህ ሁሉ በተለያየ ደረጃ ሊገቡ የሚችሉበት እድል ይኖራል ብለን ተስፋ እናደርጋለን። እንደ አቅጣጫ ሲሆን ነው የምናምንበት። እንግዲህ ውሳኔው የጉባኤ ነው የሚሆነው።
ባለፈው ዓመት ድርጅቱ የጥልቅ ታድሶ ብሎ ባካሄደው ግምገማ ወይዘሮ አዜብ መስፍን፣ አቶ ብርሃነ ጽጋብ፣ አቶ ብርሃነ ኪዳነ ማርያም እንዲሁም ወይዘሮ አረጋሽ በየነ ከማዕከላዊ ኮሚቴ አንስቷቸዋል። እነዚህ በጉባኤው እየተሳተፉ ናቸው ወይ ብሎ ቪኦኤ ለአቶ ጌታቸው ረዳ ጥያቄ አቅርቧል። እሳቸውም ሲመልሱ ወይዘሮ አዜብ ታግደው ስለነበረ እሳቸው እየተሳተፉ ይገኛሉ፣ የቀሩት ሌሎች ግን ተባረዋል፣ ስለዚህ አልተሳተፉም ሲሉ መልሷል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ቀጣዩ ቅንብር እናልፋለን። በወቅቱ የኢትዮጵያ ሁኔታ ላይ የተቀናበረ ዝግጅት ነው። ኢትዮጵያ ውስጥ ዘር ተኮር ግጭቶች ሁሉንም ወገን የሚያሳስቡ ናቸው። በተለይ በቅርቡ ቡራዩ ውስጥ የተከሰተው ግጭት ለሰው ሕይወትና ንብረት መጥፋት ምክንያት ከመሆኑም ባሻገር ቀድሞ ተቻችሎና ተፈቃቅሮ የኖሩ ማኅበረሰቦችን እያራራቀ ይመስላል። ሕይወታቸው ለጠፋና ንብረቶቻቸው ለወደሙባቸው ወገኖችም ፍትሕና ጥቃት አድራሾቹም በገለልተኛ ወገን ተጣርቶ ለፍርድ እንዲቀርቡ እየተጠየቀ ነው። በሀገሪቱ ሰላም ለማስፈንና የተጀመረውን የፖለቲካ ለውጥ ለማስቀጠል መገናኛ ብዙሃንና ማኅበረሰብ ሚዲያዎች ኃላፊነት አለባቸው። በኢትዮጵያ ዲሞክራሲያዊ ለውጡ እንዲመጣ ብዙ መሥዋዕትነት የከፈሉ ወጣቶችስ ለዘላቂነቱ ምን ሚና ይኖራቸዋል? ትዝታ በላቸው ሁለት እንግዶች ጋብዛ አዋይታለች። አቶ አንዱዓለም አራጌና አቶ በቀለ ገርባ ናቸው።
እንግዲህ ሁለታችሁ እስር ቤት ውስጥ በመቀራረብ አልፎ ተርፎ ደግሞ የዶክተር ማርቲን ሉተር ኪንግን የሰላማዊ ትግል ስልት በጽሁፍ ወይንም በመጽሐፍ መልክ ማዘጋጀታችሁን በአሜሪካ ድምጽ ራዲዮ ዘግበናል። ያንን መሰረት በማድረግ ነው በቅርቡ እንግዲህ ኢትዮጵያ ውስጥ የተከሰተው ግጭት የማይደገምበትና አገሪቱ በእርጋታ የጀመረችውን የፖለቲካ ታድሶ ስለምትቀጥልበት መንገድ ለመወያየት ያሰብ ነው። ስለ ትብብራችሁ አመሰግናለሁ አቶ በቀለ ገርባ እንዲሁም አቶ አንዱዓለም አራጌ።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
እሺ፣ እንግዲህ እንደምታውቁት ይህን ውይይት ቀደም ብለን ከአንድ ሳምንት በፊት ነበረ ያቀድነው። በመሃሉ አልተሳካልንም ነበረ። ትላንት ግን በአምስት የኦሮሞ የፖለቲካ ድርጅቶች የተሰጠ መግለጫ አቶ በቀለ በርሶ የተነበበው ማለት ነው ትንሽ አነጋጋሪ ሆኗልና እሱን ሳናነሳ ማለፉ ትክክል አይሆንም። አንዳንድ ከተሰጡ አስተያየቶች በቡራዩ የተፈጸመውን ግድያ ጠበቅ አድርጋችሁ ያለማውገዝና ይህን ኢሰባዊ ድርጊት የፈጸሙ ለፍርድ እንዲቀርቡ ያለመጠየቅ ኃላፊነት የጎደለው ነው፣ ለአንድነትም ለወደፊት የሚያሰጋ ነው የሚሉ አሉና መጀመሪያ እዚህ ላይ አስተያየቶን ልውሰድ።
በጣም አመሰግናለሁ። አዎ፣ አምስት የኦሮሞ ድርጅቶች ሆነን አንድ መግለጫ አውጥተን ነበረ። መግለጫው በዋናነት ያተኮረው ሰሞኑን በተከሰቱ አንዳንድ ክስተቶች ዙሪያ ነው እና እንደሚታወቀው መስከረም አምስት ቀን የኦነግ አመራር ወደ ሀገር በሚመለስበት ጊዜ በአዲስ አበባ አካባቢ እና ከአዲስ አበባ ውስጥ የሚኖሩ ኦሮሞዎች አቀባበል ለማድረግ ወጥተው ነበረ። በእለቱ ህዝቡ ወደዛ በሚወጣበት ሰዓት ጥቂት ግለሰቦች መሳሪያ ይዘው ወደ ቡራዩ አካባቢ ተንቀሳቅሰው በሴቶች እና በህጻናት ላይ ጉዳት አድርሰዋል እና የሰው መሞትም ደርሷል። ከዛ በኋላ ቄሮዎቹ ወይንም ደግሞ ጡል አቀባበሉ የወጡ ሰዎች ወደ መኖሪያቸው በሚመለሱበት ወቅት ይሄ ነገር ተከስቶ ያያሉ። በተለይም ደግሞ የአንድ 6 ዓመት ህጻን ልጅ አሟሟት እጅግ አሳዛኝ ሆኖ ተገኝቷል። በዛ ምክንያት ሰዎች እንደሞቱ ሰምተናል። የከፍተኛ የሰው ህይወት እንዳለፈም ሰምተናል እና ይሄ ሁላችንንም ያሳዘነ ነው፣ ሁላችንንም ያስቆጣ ነው። ስለዚህ እኛ ይሄ መሰረቱ ምንድን ነው የሚለውን ነው ለማየት የሞከርነው። መሰረቱ አንድ ከኋላ ያለ ድርጅት አለ፣ የፖለቲካ ድርጅት ይኖራል። ምክንያቱም እነዚህ ህዝቦች ሊጣሉ የሚችሉም አይደሉም። በብሔር ደረጃም ደግሞ ዛሬ ህዝቡ ብሔር ለይቶ የሚጣላበት ጊዜም አይደለም፣ ሁኔታውም የሚፈቅድ አይደለም የሚል ነገር ነው ያለው። ስለዚህ የፖለቲካ ድርጅት አለ ከጀርባው። ይህንን አለ ለማለት ያሰኘን ደግሞ አንድ በጣም ግልጽ የሆነ ነገር አለ። ለምሳሌ አርባ ምንጭ ላይ አንድ ቡራዩ ላይ ችግር እንደሚፈጠር ታውቆ በቅድሚያ ሰልፍ ለመውጣት ያንን ለመቃወም ፈቃድ ተጠይቆ ነበር። ይሄ አንድ ማሳያ ነው፣ ቡራዩ ላይ ይሄ ነገር ተከሰተ። ሶስተኛ ነገር ወዲያው በሚዲያ ይሄን ያህል ሰዎች እንዲህ በእንዲህ እንዲህ አይነት ሁኔታ በኦሮሞ በቄሮዎች እንዲህ አይነት ነገር ተደርጓል የሚል ነገር በዜና ማሰራጫ በተለይም ደግሞ አሁን ኢሳት ብለን በጠቀስነው ሚዲያ አማካኝነት እየተራገበ ሲሄድ ሶስቱም የተቀናጀ ነው፣ ከአንድ አካባቢ የመነጨ ነው፣ አንድ የፖለቲካ ድርጅት የሚመራው ነው የሚል እምነት አደረብን። ስለዚህ ይሄ ሊደገም አይገባም፣ ሀይ ሊባል ይገባል። ይሄንን የፈጸሙ መጀመሪያ ከዚህ ድርጊት ጀርባ ያሉ ሰዎች ሊጠየቁ ይገባል። ግለሰቦችም ሆኑ ቡድኖች ለሕግ እንዲቀርቡና የሕግ የበላይነት በተግባር እንዲረጋገጥ እንጠይቃለን ብለናል። አላወገዛቸውም የሚባለው ነገር ትክክል አይደለም ለማለት ነው እና ትሪገር ያደረገው ነገሩን ያነሳሳው የዛ ሕፃን ልጅ በአሰቃቂ ሁኔታ መገደል ነው። ከዛ በኋላ ደግሞ እሱን ተከትሎ በሕዝብ ቁጣ አንዳንድ ሊባል ከሚችል በላይ ትልቅ ችግር ተከስቷል። ያ አሁን ነገር ሁሉ አሳዛኝ ነው። ሁሉም የሞቱት ዜጎቻችን ናቸው፣ ግን ለዚህ መንስኤ የሆነው አካል ይጠየቅ የሚል በመግለጫችን ጠይቀናል ማለት ነው።
በቀለ እንግዲህ አንድ ነጥብ ያነሱታል። ቀደም ብሎ ግድያው ከመፈጸሙ በፊት ሰልፍ አርባ ምንጭ ውስጥ እንዲካሄድ ጥሪ ቀረበ እያሉትን ካሁን ቀደም በፌዴራል የፖሊስ ኮሚሽነሩም ይሄን ነገር ጠቅሰው ነበረ። ነገር ግን ከአርባ ምንጭ ከገሙ ጎፋ የመጡትን የአገር ሽማግሌዎች ባህል መሪ የሆኑትን ስናናግር አይደለም፣ ግድያው ራሱ ቀደም ብሎ የተጀመረ ነው፣ ከኦነግ መግባትም ጋር ከባንዲራም ጋር የተያያዘ አይደለም የሚል መልስ ነበረ እሳቸው የሰጡን። ይህንም በፕሮግራም ደረጃ ስለሰራ ነው በእኛ በኩል ያለውን ለማቅረብ ፈልጌ ነው። ነገር ግን ከእናንተ በኩል የኦሮሞ ወጣቶች ፈጸሙ የሚባለውን ግድያ ያለማወላወል አውግዘናል ነው የሚሉት እርስዎ?
አውግዘናል። እኔ ጅማ ላይ ኦህዴድ ጋዜጠኛ ጉባኤ ላይ በክብር እንግዳነት ተገኝቼ በጣም ሰፊ የሆነ ለማንኛውም ሰው ግልጽ በሆነ ሁኔታ ይሄ ሊወገዝ የሚገባ ትክክል ያልሆነ አካሄድ በተለይም ደግሞ የኦሮሞ ሮች በማናቸውም ላይ በምንም አይነት መንገድ ትንኮሳ እንኳን ቢደረግባቸው በማንም ቡድንም ግለሰብም ብሔርም ብሔረሰብም ላይ እጃቸውን ማንሳት እንደማይገባቸው በአጽንኦት ደጋግሜ አስገንዝቤያለሁ። ይሄ ሁሉ ግን እምነታችን በሰላም ዙሪያ በብሔር ብሔረሰብ ከብሔር ብሔረሰቦች ጋር አብረን ለመኖር በወንድማማችነት አብረን ለመኖር ካለን ጽኑ እምነት የተነሳ ነው። በማንኛውም ምክንያት የተነሳ አይደለም። ግን ቀደም ብለሽ ስላነሳሽው ነገር የአገር ሽማግሌዎችን ጠይቀናል የምትይው ነገር እኛም ደግሞ በማስረጃ የያዝነው በጽሁፍ የተደገፈም ስላለ የእኛውን እንኳን ለመቀበል አዳጋች ነው። ይህንን አስፈላጊ ከሆነ ወደፊትም በፖሊስም እንዲረጋገጥ በህግ አንጻርም ለመከታተል እንዲያመች በማስረጃነት የተቀመጠ ነው። ወደፊትም ይሄ በዚሁ መልክ ይታያል ማለት ነው። ይሄ ግለሰቦችን በመጠየቅ ልክ ነው ልክ አይደለም ከዚያ በፊት ከዚያ በኋላ የተጀመረ ነው ለማለት አይቻልም። በሰነድ የተቀመጠ ጉዳይ ነው እና ተአማኒነቱ ያን ያህል ነው ለማለት ነው።
እንግዲህ ቀደም ሲል የአንድ ሚዲያ ስምም ጠቅሰዋል፣ ድርጅት በስም አልጠቀሱም። ሆን ብሎ የተደረገ የድርጅት አላማ ነው ብለዋል። በተጨባጭ ፖሊስም እየመረመርኩ ነው እያለ ነው እስካሁን። ቀስቃሹም ማን እንደሆነ እስካሁን አልተናገረም። ነገር ግን ወደ አቶ አንዱዓለም አራጌ ሊሂድና አቶ አንዱዓለም እንግዲህ ከአንድ ሳምንት በፊት የኦነግን መግባት ተከትሎ በተቀሰቀሰው ግጭት በአዲስ አበባም በቡራዩም ፖሊስ መርምሮ ማን ናቸው ኃላፊዎች ውስጥ የሚልን ድረስ 58 የሚሆኑ ሰዎች ሕይወታቸው እንደጠፋ፣ ንብረት እንደወደመ፣ በሺዎች የሚቆጠሩ እንደተፈናቀሉ ነው የሚነገረው። ከዚያው ጋር ተያይዞ ደግሞ መገናኛ ብዙሃን የአካባቢው ፖሊሶች ይህን ነገር ከማስቆም ይልቅ ዝም ብለው ያዩ ነበር የሚል ትችትም እየሰነዘሩ ነው። ይህን ሰምተው ከሆነ እዛ ላይ አስተያየቶን ቢሰጡን። ቀደም ብሎ ደግሞ አቶ በቀለ ገርባ በተናገሩት ላይ ያሉትን አስተያየት ቢያክሉ ደስ ይለኛል።
እግዚአብሔር ያክብርልኝ ትዝታ። እኔ ጉዳዩ ይሄ የአንድ ሰሞን ጉዳይ ወይንም አሁን ካለው ለውጥ ጋር ብቻ የተያዘ አይደለም። ባለፉት 20 ዓመታት ምናልባትም ከዛ በላይ ጀምሮ በሀገራችን ከ50ና ከ40 በላይ እንደዚህ የዘር ግጭቶች ሲደረጉ ኑረዋል። አሁን እንኳን በቅርቡ በኢትዮጵያ ሶማሌና በኦሮሞ ወንድሞቻችን መካከል እጅግ የሚዘገን እልቂት መደረጉ እናውቃለን። የ27 ዓመት የዘር ፖለቲካ ምን አይነት መዘዝ እንዳመጣብን የሚያሳይ ነው። ግን አሁንም ከዛ አለመማራችንን ነው የሚያሳየው። አሁን በቅርብ ስላለ ሁኔታ ብዙ ማለት አልፈልግም፣ ሌሎችም ብዙ ማለት ያለባቸው አይመስለኝም። እንዲህ አይነት ነገር በእውነት ፍጹም በደመነፍስ የሚደረግ ነገር ነው፣ ኢሰብአዊ ነው። እንደ ኢትዮጵያዊነቴ እጅግ አፍራለሁ። ማንም ይፈጽሞ ማንም እንደ ሰው ማነስ ይሰማኛል። ትልቅ ውርደትም ነው። በታሪካችንም በጣም ሁልጊዜ የምናፍርበት ታሪክ ነው። አንድ ጠቅላላ ነገር መናገር እንፈልገው ምንድን ነው፣ ማናችንም ከፍ ማለት አለብን፣ ከስሜት በላይ መሆን አለብን እና ደመነፍስ ውስጥ መግባት የለብንም። እና በአንድ በኩል አንዱ ለምሳሌ ሌሎች መረጃዎች ይሰማለሁ፣ እኔም የሰማኋቸው አሉ፣ ሌሎችም የሚሏቸው አሉ፣ አቶ በቀለም ያነሳቸው አሉ። እነዚህ ነገሮች ሁሉ በእኔ እይታ መጣራት ያለባቸው በገለልተኛ ወገን ነው። በገለልተኛ ወገን ምክንያቱም ስሜታዊ ያደርጋሉ። የዛይ ነው በጣም ስሜታዊ እና ወደ መጥፎም ነገር የሚወስድ ነው እና ምናልባት እውነት የምንለው ነገር እጃችን ላይ እንኳን ቢኖር የምንናገርበት ጊዜ ወሳኝ ነው። መቼ ነው የምንናገረው? እውነት የተባለው ነገርስ መቼ ነው መነገር ያለበት? ምን አይነትስ ውጤት ሊያስከትል ይችላል የሚለውንም ሚዛን ላይ ማስቀመጥ ያለብን ይመስለኛል። እና ከዛ አንጻር አንዳንድ የነት ጉዳዮችን በጥሞናና በሰከነ መንገድ መያዙ ያስፈልጋል። ምክንያቱም በዚህ አሁን ሚዲያ ባለበት ዘመን ነገሮች መሪዎች እየወጡ የመሰላቸውን ወይንም አለን የሚሉትን መረጃ እያወጡ በሚናገሩበት ጊዜ በሚሊዮኖች ልብ ውስጥ ምን ተዘርቶ እንደሚያድር ማየት እየቻለ ነው እና በተቻለ መጠን በገለልተኛ ወገን ቢታይ ደግሞ በፓርቲዎች መካከልም ልዩነትም ካለ የተደረገም ነገር ካለ ከመወቃቀስና ከመወጋገዝ ይልቅ በመከባበርና በመደማመጥ በመማማር ተቀራርቦ ችግሩን መፍታቱ ነው አሁን ካለንበት ወደ ተሻለ ዘመን ሊያሻግረን የሚችለው ብዬ አስባለሁ። እና በግሌ ጉዳዩ ላይ አስተያየት መስጠቱ እኔም የዛው ስህተት አካል እንዳልሆን እሰጋለሁ እና አይጠቅምም ብዬ ስለማስብ መረጃዎች ቢኖርኝም በዚህ ሰዓት መናገሩን አልመርጥም።
እሺ፣ አመሰግናለሁ። እንግዲህ ላቀረብኩት ጥያቄ አስተያየቶን ከመስጠት ተቆጥበዋል አቶ አንዷለም። ምናልባትም ነገሩን አራግቦ ወደ ለየለት ነገር ላለመውሰድ ብለው እንደሆነ ይገባኛል። እንግዲህ የሚዲያ ወይንም የመገናኛ ብዙሃን ጉዳዮች ተጠቅሷል። አሁን መገናኛ ብዙሃን ወደ ሀገር ገብተዋል። ውጪ የነበሩ የመገናኛ ብዙሃን እነኚህ የመገናኛ ብዙሃን የተቋቋሙበት ምክንያት አላቸው። ቀደም ብሎ የኢትዮጵያ ሕዝብ የመናገር ወይንም የመተንፈስ መብት አልተሰጠውም በሚል የተመሰረቱ የመገናኛ ብዙሃን ናቸው። አሁን አገር ውስጥ ገብተው በሚሰሩበት ጊዜ በምን አይነት መልኩ መራመድ የሚገባቸው ይመስላችኋል በእናንተ አመለካከት? ምክንያቱም ኢትዮጵያ ተሁለታችሁ እንደምታውቁት ሰላሟ እንደ እንቁላል መጠበቅ ያለበት ጊዜ ነው። በአሁኑ ሰዓት እንዴት አድርገው ነው ማበርከት የሚችሉት? አቶ በቀለ ገርባ፣ ከሁሉም በኩል ያሉ የመገናኛ ብዙሃን።
ይሄ የመገናኛ ብዙሃን ሚና በጣም ትልቅና ግዙፍ ነው። በተለይም ፖለቲካዊ ይዘት የሚይዝ ከሆነ አደገኝነቱም ያን ያህል ነው። መልካምነቱም ደግሞ እንደዚያው ነው። በእኛ ሀገር በምንመለከትበት ጊዜ የመገናኛ ተቋሙን ማን ነው የሚያዘው? ማን ነው የሚጠቀምበት? ለምን አገልግሎትስ ነው መጀመሪያውኑ የተቋቋመው ብለን ብናይ ብዙዎቹ ከፓርቲ ነጻ የሆኑ ወይንም ደግሞ ከሆነ ቡድን የተለዩ የመገናኛ ብዙሀን በሀገራችን ብዙም የሉም። ነጻ የሆነ የመገናኛ ብዙሀን አለ ለማለት በጣም አስቸጋሪ ነው፣ ሁላችን እንደምናየው ማለት ነው። በዓለም ዙሪያም ብዙ እውቀቶችን በህዝቦች መካከል ያሉ ግጭቶችን አባብሰው ለከፍተኛ አደጋ ህዝቦችን የዳረጉ ለከፍተኛ ህይወት መጥፋት ምክንያት የሆኑ የሚዲያ ተቋማት እንዳሉ ከታሪክም እንረዳለን። በህይወት ዘመናችንም ያየናቸው የታዘብናቸው ጉዳዮች ናቸው። ይህንን ስንፈራ ነበረ። ግን የፈራ ነው እኔ አሁን በምመለከተው መጠን የፈራ ነው ቀርቷል ለማለት አልችልም። ምክንያቱም አሁን እኛ ስሙን ጠቅሰን ያነሳነው ሚዲያ ወገንተኛ አይደለሁም ብሎ ቢልም እንዴት አይነት ወገንተኛ እንደሆነ ለአድማጭ ለኢትዮጵያ ህዝብ መተው አስፈላጊ ይመስለኛል። ይሄ ሚዲያ የሚያስደስታቸው ሰዎች እንዳሉ እናውቃለን። ነገር ግን በአንጻሩ ደግሞ እጅግ በጣም የማይረኩበት ወይንም ደግሞ የሚቃወሙ ኢትዮጵያውያን እንዳሉ ሚዲያ ተቋሙ ያውቅ እንደሆነ አላውቅም። ግን አንድ ነገር ጠቅሼ ለማለት ያህል ከዚህ በፊት ለምሳሌ ኦሮሞን ትግልና ቄሮዎችን በተመለከተ ያቀረባቸው ቪዲዮዎች አሉ። የሐሰት ቪዲዮዎች ሌላ ቪዲዮ አስገብቶ ሌላ ዘፈንና ሌላ እንትን አስገብቶ ህዝቡን ለመቀስቀስና ወደ ከፍተኛ ግጭት ለመውሰድ ያደረገው ጥረት ህዝባችን ራሳችንን የምናውቀው ነው። በኋላ በአንዱ ጉዳይ ላይ ይቅርታ እንደጠየቀም ይታወቃል። ነገር ግን ይቅርታ ያልጠየቀባቸው ሌሎች ነገሮችም አሉ። የግለሰቦችን ስም ከማጥፋት ጀምሮ በቡድኖችና በህዝቦች ላይ የሚያደርገው ዘመቻ ቀላል አይደለም። አንድ ትንሽ ምሳሌ ጠቅሼ ልለፍና ዛሬ ትንተና ወይም ትኩረት በሚለው ፕሮግራማቸው ሲያቀርቡ ስላወጣ ነው መግለጫ፣ ድርጅቶች ናቸው መግለጫውን ያወጡት። ነገር ግን ቀኑን ሙሉ ለምሳሌ ታሊ አድርጌ 22 ጊዜ የኔን ስም አቶ በቀለ ገርባ ብለው የኔን ስም 22 ጊዜ አንስተው አብጠልጥለው እንደፈለጉ አድርገው ቀኑን ሙሉ ሲሰድቡኝ ውለዋል ተቀባብለው። እና ይሄ ምን አይነት ሚዲያ ነው? ማንን ነው? ከኔ ጀርባሴ ያለ ሰው ማን አለ? የኔስ ደጋፊ ይኖር ይሆን አይኖር ይሆን? ይህንን ያውቁ ራሴን መከላከል በማንችልበት ሁኔታ ይህን ያህል በአንድ ሰው ላይ ዘመቻ ማድረግ አስፈላጊነቱ ምንድን ነበረ የሚለውን ብንመለከት እንዲሁ ለማሳያነት አነሳሁት እንጂ ራሴን ለመከላከል ብዬ አይደለም። ነገር ግን ከግለሰብ ስምና ዝና የበለጠ ህዝቦችን ማጋጨቱ ደግሞ ኢሞራላዊና ህገወጥ ስለሆነ ይሄ ይቁም፣ አይገባም፣ ትክክል አይደለም የሚል መግለጫ ነው ያወጣ ነው። እስካሁን ቪዲዮዎቹን ለመረጃነት የያዝናቸው ዳውንሎድ ያደረግናቸውም አሉ። ይሄ ወደፊት በታሪክም በህግም ፊት ሊቀርብ የሚችል ጉዳይ ሊሆን ይችላል። ስለዚህ ይህንን በዚሁ አግባብ እንሄድበታለን። ግን ይሄ ሚዲያ ፈጽሞ ታማኒ ነው ለማለት ወይንም ደግሞ ኢትዮጵያን ህዝብ እያገለገለ ያለ ሚዲያ ሳይሆን ህዝቦችን ለማጫረስ ሆን ብሎ አቅዶ እየሰራ ያለ ሚዲያ ነው የለመናገር።
አቶ በቀለ አንድ ነገር ምንድነው አሁን እኛ ስለ ተወሰነ አንድ ሚዲያ ለመወያየት አይደለም እዚህ የተገናኘ ነው። ይሄ ሚዲያ የሚያናፍሰውን ወይንም የዘገበውን ለመከታተልና አይደለም በየኔ በጥያቄ መልክም እርሶ የሚናገሩትን መልስ ለመስጠት ያዳግተኛል። በሌላ በኩል ደግሞ የኦሮሞ ማህበረሰብ እወክላለሁ የሚል መገናኛ ብዙሃን ያልሞቱ የኦሮሞ ወጣቶችን ቁጥር ጠቅሶ ይሄን ያህል ሞቱ ብሏል ያራግባል። በሌላ በኩል ደግሞ ካሁን ቀደም ባለቤቱ የተናገራቸውን ሁሉ እየጠቀሱ የሚያናፍሱና ለልዩነት ተጨማሪ ሐሳብ የሚሰጡ ወገኖች አሉ። አሁን ከዛ ሁሉ ርቀን ወደ አንድነትና ወደ ሰላም የምንመጣበትን መንገድ ነበርና የምንወያየው የመገናኛ ብዙሃኑ እዚህ ኖሮ በማይከላከልበት ሁኔታ ድርጅቱን ወይንም ሰራተኞቹን ወክዬ መናገር አልችልም። እስቲ ወደ አቶ አንዱ ዓለም አራጌ ሊሂድ። አቶ አንዱ ዓለም በሌላ በኩልም እንዲሁ አይደለ እንዴ ስሞታ የሚቀርበው መገናኛ ብዙሃኑ በጎደለው መልክ ነው የሚሰሩት ኢትዮጵያ ውስጥ ይባላል። ለህዝብ ግጭትም ኃላፊነት እንዳለባቸው ይጠቀሳል።
እንግዲህ በእኛ ሀገር እንደሚታወቀው ለረጅም ጊዜ ያንድ የፓርቲ አገዛዝ እና የሚዲያ ዶሚናንስ የነበረበት ሀገር ነው። እሱ በመሰበሩ ደስ ብሎናል። ለያሁን እንግዲህ ቀጥታ ባይሆንም በተዘዋዋሪ የሚጠቀሱትን የመገናኛ ብዙሃንም ይህ ዶሚናንስ የአገዛዙ የሚዲያ የበላይነት ተሰብሮ ህዝቡ አማራጭ እንዲያገኝ ስላደረጉት አስተዋጽኦ አክብሮት አለኝ። ትልቅ ትግሉ እዚህ ደረጃ እንዲደርስ ትልቅ አስተዋጽኦ አበርክተዋል። ያ አንድ ነገር ነው። አሁን ግን ለዚህ ለፍሬ የበጣ ደግሞ የትግላቸው ውጤት የሆነውን ይሄን የዲሞክራሲ ጽንስ የመንከባከቡ ጉዳይና በአግባቡ እንዲወለድ የማደጉ ሂደት ላይ ትንሽ እንግዲህ ስሜታዊነት እየተንጸባረቀ ይመስለኛል። ያ ደግሞ ህዝቡም እንዲሁ የታገለለትን የዲሞክራሲ ትግል መልሶ አፈር ውስጥ የሚከት ይመስለኛል። ስለዚህ በየትኛውም ወገን ቢሆን የተጠቀሱት ሚዲያዎች ይሁኑ ሌሎችም ፍጹም በኃላፊነት ስሜት ሊመሩ ይገባል የሚለው ነው የኔ ትኩረት። እስካሁን ስላለው ጉዳይ ህግ መታየት አለበት። የህግ የበላይነትም ደግሞ የሚከበረው የምንለማመደውን በዚህ አይነት መንገድ ነው። አሉ የተባሉ መረጃዎች ሁሉ ተጠናክረው መቅረብና ቅድምም እንደተባለው የዘር ግጭቱን የቀሰቀሰው አካል ማን ነው የሚለውን ጉዳይ ጨምሮ ለፍርድ ቤት መቅረብ አለበት። ተከሳሾች ተከሰው ጥፋተኛው መታወቅ አለበት። ከዛ ደግሞ እነሱን መቅጣት ሳይሆን ከዛ ከሚገኘውም ደግሞ ትምህርት እንደ ሀገርም እንደ ህዝብም እንደ ሚዲያም እየተማረን መሄድ አለብን። በአጠቃላይ ግን የእኛ ሀገር የሚዲያ ሁኔታ በጣም በእንጭጭ ደረጃ ነው የሚገኘው። በየትኛውም ወገን ቢሆን እውነቱን ለመናገር ከስሜት የጸዳ ሚዲያ ነው ወይ ያለን የሚለው ነገር ብዙ አነጋጋሪ ይሆናል። በደም ሳሳው ላለመናገር ጥቂቶች ሊኖሩ ይችላሉ። ግን በአመዛኙ ሚዲያውም ከፖለቲካ አስተሳሰብና አሁን ካለው ከፖለቲካ ሙቀት ነጻ የመሆን ችግር ይታይበታል ብዬ አስባለሁ። በመንግስትም በግልም ያለው ሚዲያ እንደ ነጻ ሚዲያ ሆኖ እንትን ገዝፎ የወጣ ነገር የለም። ገና ሁሉም ጅምር ላይ ነው። ስህተቶች ይኖራሉ። በቀን በሌሊት የምናየው ነገር የምንሰማው ነገር ነው። እሱ ግን አጠቃላይ ታገልነትን ነገር መልሶ ግባተ መሬቱን የሚያፋጥን ስለሆነ ሁላችንም ከዚህ የማያዳግም እርምት ወስደን አስተማማኝ የሆነ የዲሞክራሲ ሽግግር እንዲኖረን ዲሞክራሲ እንዲመጣ ሚዲያዎችም እርስ በርሳቸው በመግባባት በመነጋገር ቢሰሩ፣ ቅሬታም ካለ ደግሞ ሚዲያዎችም ከፓርቲዎች ጋር ከመሪዎችም ጋር ውይይት የተደረገ የመግባባት አይነት ስሜት ቢኖረን ይህ ሽግግር በቅጡ እንድናልፈው ጥሩ ነው እላለሁ።
ወደ ወጣቶች ጉዳይ ልሂድ። ይህን በኢትዮጵያ የተገኘውን የዲሞክራሲ ጭላንጭል ወይንም የዲሞክራሲ ክፍተት በማምጣት ብዙ ሰዎች የኢትዮጵያን ወጣቶች ነው የሚያመሰግኑት። ከቄሮ፣ ከፋኖ፣ ከዘርማ እስራትና ስቃይ ብቻ ሳይሆን ስደት እንዲሁም ሕይወታቸውን ያጡ በርካቶች ናቸው እና እነዚህ ወጣቶች ይህን ከባድ ዋጋ የተከፈለበትን ለውጥ እንደምን በሰላም ጠብቀው ዘላቂ ያደርጉታል? አቶ በቀለ በተለይ ከእስር እንደተፈቱ አዳማ ላይ ወጣቶችን ሰብስበው ሲያነጋግሩ የሚያሳይ አንድ ቪዲዮ አይቼ ነበር። ምን ብለው ሲመክሯቸው ነበር? እናንተ የምትፈጽሟቸው በጎም ይሁን ጥሩ ነገሮች የማህበረሰባችሁ ነጸብራቅ ነው የሚሆነው ብለው ሲመክሯቸው ነበር። ዛሬ ምን ይላሉ ወጣቶችን?
አው ያው እንግዲህ አንዳንድ ጊዜ ችግራችን ምን ፈልገውን ብቻ መርጠን ስለምንሰማ ነው እንጂ እኛ ከስር ቤት ከተፈጠን ጊዜ ጀምሮ አንድም ጊዜ ጠባጫሪ የሆነ ነገር በደጋፊዎቻችን በአባላቶቻችን ዘንድ ሰብከን አናውቅም። ምክንያቱም ህጋዊነት ብቻ አይደለም፣ ሞራላዊነት አለ፣ እምነት አለ፣ አስተዳደግ አለ፣ ብዙ ነገሮች አሉ። ስለዚህ እኛ ሰው ብሎን አድርጉ ብሎን ወይንም ህግ ገድቦን ሳይሆን እምነታችን በሰላም ዙሪያ ያለን እምነት ጽና ስለሆነ ነው። ከውከት ምንም የሚገኝ ጠብ የሚል ነገር የማይኖር መሆኑ ስለምንረዳ ነው። በህዝቦች መካከል ያለው ልዩነት የብሔር ብቻ አይደለም፣ የፖለቲካ ብቻ አይደለም። ሰው በብዙ መንገድ ይለያያል፣ ነገር ግን አብሮ ከመኖር ውጪ ሌላ አማራጭ የለውም። ልዩነቶቻችንን በህብረት እንደ ውበት ይዘን አስተናግደን አብረን የምንኖርበትን መንገድ ሁሉ ስንመከር ነው እዚህ የደረስነው። በየሄድንበት እኔ በበኩሌ በየደረስኩበት ገጠርም ሆነ ከተማ ሳደርግ የነበረው ይሄ ነው። ማንም ዘረጫ ቢያደርግብኝም ቢተውም ወደፊትም የማደርገው ይህንኑ ብቻ ነው። ይህንን ለሞራሌ ስል ብቻ ነው የማደርገው እና አሁን የተፈጠረው እውነተኛ የሆነ ፖለቲካ እናካሄድ፣ ህዝቦችን ወደ ብጥብጥ የሚመሩ ነገሮችን እንተው። ይሄንን ከሚያደርጉ ጉዳዮች አንዱ ደግሞ የሚዲያ ገለልተኛ አለመሆን ነው። ከእነዚህ ሚዲያዎች ደግሞ ይሄ ነው ብለን እውነቱን በመናገራችን የዚህ ሚዲያ ለምን ተነካ ነው እንጂ የተባለው። እኛ ምንጊዜም ቢሆን በየደረስንበት ቦታ ሁሉ የምንሰብከው ስለ ሰላም ነው። ለአባላቶቻችንም ለደጋፊዎቻችንም ዛሬም ወደፊትም የምናደርገው ይሄ ነው። ያለንም አማራጭ ይሄ ብቻ ነው። እንደ ሀገርም የተራኮትን እንደዚህ የተጣላን የተጋጨን በዚህ ድህነት ላይ በዚህ ሽግግር ወቅት ይሄንን ልናደርግ አንችልም፣ አፎርድ አናደርግም። ይሄን ማንም እንኳን ፖለቲከኛ ይቅርና ማንኛውም ተራሱ ይገነዘበዋል። ስለዚህ እኛ ባለንበት ቦታ ሁሉ ግጭቶች እንዳይፈጠሩ ጥረት እናደርጋለን። የግጭቱን መንስኤ በምንጠቁሙበት ጊዜ ግን ለምን እውነት ተናገራችሁ ብሎ የሚጮሁብንን ልንቀበል አንችልም። አሁን ያለው ነገር ይሄ ብቻ ነው። ችግሩን የሚያባብስ አካል አለ። ያ አካል እጁን ይሰብስብ ያልነው እንጂ ግጭት እንዲባባስ በየትኛውም ስፍራ አናደርግም፣ አይሞከርም። በእኛ ምክንያትም በምንም አይነት መንገድ ግጭት አይኖርም። ይህንን ወደፊት እናጠናክራለን። በዚህ በኩል ስጋት እንዲኖር አያስፈልግም። ከእኛ በአቋም ደረጃም በሞራል ደረጃ የሚያዝኑ ጉዳይ ስለሆነ ይህን እንገፋበታለን ለማለት ነው።
እሺ፣ ግን አቶ በቀለ የመገናኛ ብዙሃንን ሚና በተመለከተ ይሄ እርግጥ ነው፣ የታወቀ ነው። ሩዋንዳ ውስጥ 700,000 ሰው እንዲፈጅ ምክንያት የሆነው የመገናኛ ብዙሃን ሚና ነው። ነገር ግን የአንዱን የመገናኛ ብዙሃን ጉድለት ሲያነሱ በሌላውም በኩል ያለውን ደግሞ ያለማንሳት በሌላው ማህበረሰብ ላይ ደግሞ ፕሮፓጋንዳ ይነዛል የሚባለውን ያለማንሳት ኃላፊነት የጎደለው አይመስሎትም?
እውነት ነው። አዎ፣ ይህንን መጥቀስ ያለብኝ ይመስለኛል። ይሄ ሚዲያ ብቻ አይደለም። ምናልባት በሽፋናቸው የተለያዩ ሊሆኑ ይችላሉ፣ ወይም ደግሞ የሚነዙት አደገኛ ፕሮፓጋንዳ ማግኒቱድ ሊለያዩ ይችላሉ። ሌላ መጥቀስ ያለብኝ ሚዲያ ሊኖር ይችላል። እውነት ነው። ለምሳሌ ከኦሮሞ ትግል ጋር ሲምፐታይዝ የሚያደርግ የሚዲያ ተቋም እንዳለ ይታወቃል። እነዚህ የሚዲያ ተቋሞች በአንድ ወቅት ትግሉን በአንድ አቅጣጫ ይመራ በነበረበት ጊዜ እየተቀባበሉ በመንግስት ላይ ከፍተኛ ጫና ሲያሳድሩ የነበሩ ናቸው። ሁኔታዎች ካለፉ በኋላ መጫወት የጀመሩት ሚና የተለያየ ነው። ይሄንን ስል ሌሎች ድርጅቶች ወይንም ደግሞ የሚዲያ ተቋማት የሉም ለማለት አይደለም። ሁሉም የሚዲያ ተቋማት ሊወገዙ ይገባል። የመንግስትም ይሁን የግልም ይሁን የድርጅትም ይሁን ዝም በህዝብ ላይ ለርካሽ የፖለቲካ ጥቅም ብለው የሚያነሳሱ በተለይ በሰው ዘር መካከል ልዩነትን ምክንያት በማድረግ ፈጣሪ የፈጠረውን ልዩነት ምክንያት በማድረግ በዚህ ዙሪያ አደገኛ የሆነ ጨዋታ እንዳይጫወቱ ሁላቸውም ጥንቃቄ ማድረግ እንደሚገባ በእርግጥ መናገር ነበረብኝ። እነዚህ ሚዲያ ተቋማት በሙሉ መታቀብ እንዳለባቸው ማረጋገጥ አስፈላጊ ነው፣ ሊያደርጉ ይገባል የሚል እምነት አለ።
አመሰግናለሁ። አቶ አንዷለም፣ እንግዲህ አቶ በቀለ ከሁከት ማንም አይጠቀምም ብለዋል። እርግጥ ነው፣ በተለይ ደግሞ ከዘር ግጭት የሚጠቀም የለም፣ ምክንያቱም የሚተርፍና ባለቤት የሚሆን የለም። እና ከዚህ አይነት ሁኔታ ወጣቶች እንዲቆጠቡ ምን ምክር ይለግሳል?
እንግዲህ ወጣትነት ትልቅ በአንድ ሰው የእድሜው እድሜ ላይ ትልቁ ምዕራፍ ይመስለኛል። በእውቀት የሚያድግበት በአካል የሚገልጽበት እና ለህይወቱም ደግሞ ትልቅ የሆነ መሰረት የሚጥልበት በሀገርም ደግሞ ደረጃ ሲታይ ወጣት ትልቅ የሀገር ኃይል መሆኑን በቅርቡ ታሪካችን እንኳን አይተናል። አሁን ዛሬ የምናየውን ለውጥ ብዙ ወጣቶቻችን ራሳቸውን ሰውተው ከኛ እድሜ ግማሹን እንኳን ሳይኖሩ ሳይሰስቱ ያመጡት ለውጥ እንደሆነ እናውቃለን። እና አንድ የወጣት ኃይል ለሀገር ግንባታም ሆነ መጪውን ዘመን ለማስተካከል ወሳኝ ኃይል ነው። ነገር ግን ደግሞ ያ ወጣት ኃይል ፍጹም የለውጥ ኃይል ሊሆን የሚችለው የሰከነ አስተሳሰብ ሲኖረው፣ ካለፈው ስህተት መማር ሲችል፣ ምን ማድረግ መብቱ እንደሆነ እና ምን ማድረግ መብቱ እንዳልሆነ ሲያውቅ፣ የሚገባውንና የማይገባውን ለይቶ በሰከነ መንገድ ሲሄድ፣ ልጅ ሲሆን ከአባቱ የተሻለ ካልሆነ እንዳባቱ ይባላል በእኛ ሀገር። ና አባቶቻችን እንደኛ በጭቆና በመከራ ውስጥ በረሀብ ውስጥ እየኖሩ እንዲህ አይነት የወረደ የዘረኝነት ተግባር አሳይተው አያውቁም። በመከራም ውስጡ ነው፣ በአገዛዝ ቀንበርም ውስጡ ነው። ዛሬ የምንኮራባቸውን ታሪኮች እጅ ለእጅ ተያይዘው ጽፈው በደማቸው ያለፉ አባቶች አሉን። እኛ ሲሆን ከእነሱ መሻል አለብን፣ ካልሆነ ግን ከአባቶቻችን ማነስ የለብንም እና ካለፈው ታሪካችንም መማር አለብን። ወጣቱ ራሱ በህይወቱ ቆርጦ ያመጣውን ይህንን ትልቅ ለውጥ መልሶ ሊያባክነው ሊያበላሸው ፈጽሞ አይገባም። ዘረኝነት ትልቅ ነቀርሳ ነው፣ እንደ ሰው ማነስ ነው። በቀለ እስር ቤት ውስጥ የኔን ህይወት ታድጎኛል። በዘር ቢሆን ኑሮ ምናልባት እኔ መሞት ነበረብኝ። እዛ ላይ የከፈለው ዋጋ ሰው መሆኔን አይቶ ነው እና እኛን የሚያቆራኘን ከዛም በላይ ኢትዮጵያዊ መሆናችን በአንድ ላይ የተገመደ ተስፋ ያለን ሰዎች መሆናችንን ያሳያል። ስለዚህ ከምንም በላይ ሰብአዊ ባህሪያችን ገዝፎ ሊታይና ልንሰራበት ይገባል ብዬ አምናለሁ። ና ይህንን ካላደረግን ወጣቱ የሚያበላሸው የራሱን ተስፋ ነው። ነገ በአንድ ሰው ላይ የፈጸመው ወንጀል ከራሱ ጋር አብሮ እስከ መቃብር ድረስ የሚከተለው ወንጀል ነው ና እንዲህ አይነት የምናፍርበትን ታሪክ ጽፈን እንዳናልፍ መጠንቀቅ ያስፈልጋል። ሌላ ወጣቱ ትግል ታግሏል፣ ግን አመራር ሊሰጥ አይችልም። አመራርም የሚሰጥ ከሆነ በየፓርቲዎቹ ታቅፎ የፓርቲዎች መዋቅር ላይ አልፎ ለስልጣን ሲበቃ ስልጣን ሲይዝ ነው አመራር መስጠት የሚችለው እንጂ በደቦ በየአካባቢው ብይን የሚሰጠውን አካሄድ ማቆም አለበት። ማንም ያደርገው ማንም፣ ይሄ ግብታዊነት ነው። ይሄ የትም አያደርስንም እና ዘረኝነት በደመ ነፍስ የሚደረግ ነገር ነው እና እንደ ሀገርም ያጠፋናል። ከምንም በላይ ደግሞ የወጣቱን ትውልድ ተስፋውን ያጨልመዋል። ስለዚህ እጅግ የሰከነ ነገር ያስፈልገዋል። በኃይል ሳይሆን በውይይት በጥላቻ ሳይሆን በፍቅር ላይ በመፈራረጅ ሳይሆን ወደ የራሳችን በማየት በስሜታዊነት ሳይሆን ደግሞ በሰከነ ሁኔታ እያንዳንዳችን ራሳችንን ማየት አለብን። የራሴን ካጸዳው በቀለ ራሱን ወደ ውስጡ ካየ ችግሮቻችን በከፍተኛ ሁኔታ ይቃለላሉና በግብታዊነት ወደ ሌላ ነገር ከማየታችን በፊት ወደ የራሳችን ማየትና መስከን መመካከር ያስፈልገናል ብዬ አስባለሁና ወጣቱ የራሱን ተስፋ የራሱን ሀገር እንዳያጨናጉል እንዳያበላሽ አደራ ለማለት ወዳለሁ።
በጣም አመሰግናለሁ። እንደው የማጠቃለያ ለአቶ በቀለ ገርባ እድል ልስጥ፣ ግን ጥያቄ ላክል። ብዙ ጊዜ የፖለቲካ ኃይል ከበስተጀርባ አለ፣ ወጣቱ ወደ አጉል ዓላማ እንዲሄድ የሚያንቀሳቅሰው ወይንም በገንዘብ የሚከፍለው ኃይል አለ ይባላል። ለዚህ ወጣቱ እንዳይታለል ለእንዲህ አይነት እኩይ ተግባር ሌላ መጠቀሚያ እንዳይሆን እስካሁን ማን ይሄን ነገር እንደሚያስደርግ በመንግስት ጸጥታ ኃይሎችም የተገለጠ ነገር የለም። ቀደም ሲል ደግሞ አቶ በቀለም ተናግረዋል። ያንን እስከሚገለጥ ድረስ እንተውና ወጣቱ መጠቀሚያ እንዳይሆን ምን ምክር ይሰጣሉ አቶ በቀለ ገርባ?
አው እንግዲህ እዚህ ላይ የሆነ ተቋም ከጀርባው እንዳለ የሚገልጹ ጉዳዮች አሉ ያልኩት። ለምሳሌ በኦሮሞ ስም የሚጠሩ ባንኮች ተሰባብረዋል በለጡ። ለምሳሌ ሰባራ ባቡር የነበረ ኦሮሚያ ባንክ ተሰባብሯል። እንቁላል ፋብሪካ ላይ በኦሮምኛ የጀነራል ታደሰ ብሩ ስም የያዘ ትምህርት ቤት ተሰብሯል። ይህ የተለያየ ስፍራ ነው። በሌላ ቦታ የኦሮሞ ባህል ልብሶች የሚሸጡበት ቦታዎች ተሰብረዋል፣ ተደብድበዋል። በተመሳሳይ የኦሮ ታርጋ የለጠፉ መኪኖች ተሰባብረዋል። ይሄ እውነት ነው። ይሄ በአንድ ጊዜ በሁሉ ቦታ ሊሆን የሚችለው ምን አይነት ቅንብር ቢኖር ነው፣ ምን ከጀርባው ቢኖር ነው የሚለው እኛ ወደ መፍትሄ ለመምጣት ስንል መፍትሄውን ለመፈለግ መንስኤውን ማግኘት ስላለብን ከጀርባው የሚያስተባብር በበላይ ሆኖ የሚያዘምት አካል አለ። ይህንን ድርጊት የሚያደርጉት ደግሞ የተወሰኑ የህብረተሰብ ክፍሎች ናቸው፣ ድሀ የህብረተሰብ ክፍሎች ናቸው። በድአም የተጎዱ ለራሳቸውን በብዙ መከራ ውስጥ ያሉ ድህነታቸውን ምክንያት በማድረግ ያንን መጠቀሚያ በማድረግ እነዚህን ሰዎች ተጠቅመውባቸዋል። ስለዚህ እኛ ወደ መፍትሄው ለመድረስ ስንል ነው መንስኤውን ለመጠቆም የፈለግነው እንጂ ነገርን ለማባባስ አይደለም። ከማባባስ የሚገኝ ነገር አሁንም ዛሬም የለም ብለን እናምናለን። ነቅተንባቸዋል፣ ተው አያስፈልግም የሚለውን ለመንገር ብቻ ነው። ስለዚህ ለወጣቱ ማለት የምንችለው ነገር ወደፊት ይሄ ሀገር የወጣቶች ነው፣ ትልልቅ ሰዎች ቢኖሩት ለጥቂት ጊዜ ነው። ሀገራችሁን አታጥፉ፣ እርስ በራሳችሁ አትባሉ፣ የማንም መጠቀሚያ እንዳትሆኑ። በማንኛውም በኩል የሚመጡ የፖለቲካ አመለካከቶችን በደንብ አድርጋችሁ መዝናችሁ አይታችሁ ጥቅምና ጉዳቱን አመዛዝናችሁ እርምጃ ውሰዱ። ዘላችሁ ወደ መጣላት፣ ዘላችሁ ንብረት ወደ ማጥፋት፣ ዘላችሁ እርስ በርስ ወደ መጣላት አትሄዱ። እናንተ ወደፊት አብራችሁ የምትኖሩ ህዝቦች ናችሁ እና ወጣቶቻችን ይሄንን ተገንዘቡ። የማንም መጠቀሚያ እንዳትሆኑ፣ ወንድማማችነታችሁን ጠብቁ፣ በፍቅር ኑሩ፣ የሌላ ሰው መጠቀሚያ እንዳትሆኑ አደራችሁን ለማለት ብቻ ነው የምፈልገው።
እሺ፣ ሁለታችሁንም እጅግ አድርጌ ነው የማመሰግነው፣ አቶ በቀለ ገርባ እንዲሁም አቶ አንዷለም አራጌ። በጣም እግዜር ስጥልኝ፣ በአድማጮቻችን ስም አመሰግናለሁ።
እግዚአብሔር ያክብርልኝ።
እግዚአብሔር ይስጥልኝ።
እግዚአብሔር ያክብርልኝ።
ትዝታንና እንግዶቿን አመሰግናለሁ። አሁን ወደ ቀጣይ ዝግጅት ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ።
ህንድና ቻይናን የመሳሰሉ ሀገሮች በደንብ ተጠቅመውበታል፣ እኛም አያቅተንም የሚሉት ዶክተር ተዋበች ከልጅነት እስከ እውቀት የሰሩትን ያሳለፉትን ስቱዲዮአችን ድረስ መጥተው አጫውተውናል። አባይድን ማስተዋወቁ ነው የሚበልጥብኝ ብለው ነበርና ዛሬ ከሱ እንነሳና ቆየት ብለን ደግሞ ወደ ቀደሙት ስራዎቻቸው በሌላ ጊዜ እንመለሳለን።
ተማረና የሰለጠነ ህብረተሰብ መያዝ ለአንድ አገር እድገት በጣም ወሳኝ ነው። ስለዚህ አሁን በዚህ በጡረታ በምሰማራበት ጊዜ የተለያዩ ፕሮጀክቶችን ካየሁ በኋላ በተለይ የዚህ የሰለጠነው የሰው ኃይል ፍልሰት እየቀጠለ በተለያዩ ፑል ኤንድ ፑሽ ፋክተርስ ነው የሆነው። ቢሆንም ደግሞ እነኚህን እንደ ሉዝ አረግናቸው አይነት ሳይሆን ይህንን ሪሶርስ ጌን ልናደርግበት የምንችልበት መንገድ
ምንድንመልሰለንጠቀምበትጠቀምው
ያንን ብዙ አሰብኩበት። በወቅቱ የነበረውንም ብዙ በዓለም ውስጥም የነበሩትን ውይይቶች ምናምኖች እያዳመጥኩ ኢትዮጵያ ውስጥ ይህንን ነገር ማድረግ አለብን። ምክንያቱም ብዙ የተማረ የሰለጠነ የሰው ኃይል ከሀገራችን ውጭ አለ። ሀገራችን ደግሞ በኢንፍራስትራክቸር በጣም በፍጥነት እየተስፋፋች የሄደች ስለሆነ እነኛ አዲስ የሚስፋፉት ተቋማት የሰው ኃይል የሰለጠነ የሰው ኃይል ይፈልጋሉ። አገር ውስጥ ያለው የሰለጠነ የሰው ኃይል አቅም ያንን በአግባቡ ሊሸፍን አይችልም። ስለዚህ እዚህ ሪሶርሱ አለን፣ እዚህ ደግሞ ጋፑ አለ እና ስለዚህ አንድ ሲስተም ቢዘረጋ ሌላ ሀገርም ይሄ ነገር የተሞከረ ስለሆነ ቢዘረጋ ኢትዮጵያም ብትዘረጋ በውጭ ያሉ የተማሩትን የሰው ኃይል ወደ ሀገር ለመሰብሰብ እና ፊዚካሊ መምጣት አለባቸው ሳይሆን ባሉበት ቦታ ሆነው አገሪቱ ልትጠቀም በምትችልበት መንገድ አገሪቱም ውጭ ያለውን ባለሙያ ሊጠቀም በሚችልበት መንገድ ይህን ስርዓት በምን አይነት ማካሄድ እንችላለን የሚለውን ሀሳብ ይዤ ስለነበረ እሱ እየጎላ መጣ። ስለዚህ እዛ ላይ ትኩረቴን ሰጥቼ ከ2006 እንደ አውሮፓ አቆጣጠር ጀምሮ ያኔ ነው ጥረት ያወጣሁት።
12 ዓመት ሆነ ማለት ነው።
12 ዓመት ሆነው ይህንን ፕሮግራም ይዤ እየተንቀሳቀስኩ አለሁኝ። ሳይንስ ፎር ብሬን ጌይን ኤንድ ኢኖቬቲቭ ዲቨሎፕመንት ይባላል። እንግዲህ ብሬን ድሬን እንደምናውቀው ብሬን ወጣ ነው፣ ጌይን ደግሞ መመለስ ነው። ስለዚህ አባይድ ሲቋቋም የተቋቋመባቸው እንግዲህ መነሻው ምንድን ነው? ሶስት ነገሮች ናቸው። አንደኛ የተማሩ ኢትዮጵያውያን ወደ ውጭ መሄዳቸው ይቀጥላል። ይሄ ደግሞ ግሎባላይዜሽን እስካለ ድረስ መቀጠሉ አይቀርም። ይሄ እውነት ነው። ኢንስቲትዩሽኖቻችን አገር ውስጥ እየተስፋፉ እየሄዱ ናቸው። ስለዚህ የተማረ ሰው ኃይል ፍላጎቱ በከፍተኛ ደረጃ እውቀት፣ ልምድ ያለው ባለሙያ መፈለጉ ሁልጊዜም ይኖራል። አሁን ሲስተም መዘርጋት አለበት። ያ ሲስተም ዲያስፖራውን እንግዲህ ውጭ ያለውን የሰው ኃይል በዓለም አቀፍ ደረጃ መግባቢያ ቋንቋ ሆኖ የተወሰደው ዲያስፖራ ተብሎ ነው። ይሄ አባይድ የሚባለው ድርጅት ትኩረቱ የእውቀት ዲያስፖራ ላይ ነው። ዲያስፖራውን አሁን በኢትዮጵያ ዲያስፖራ ፖሊሲ ውስጥ በአራት ተከፍሏል። አንደኛው የእውቀት ዲያስፖራ፣ የሬሚተንስ ላይ ያተኮረ ዲያስፖራ፣ የኢንቨስትመንት ላይ ያተኮረ ዲያስፖራ እና ሌበር ላይ ያለ ዲያስፖራ ነው።
አባይድ የእውቀት ዲያስፖራው
ላይ ነው እና እነኚህ ባለሙያዎችን ምን ብናደርግ ነው እውቀታቸውን ለሀገር ልማት ለሀገር እድገት አስተዋጽኦ ሊያደርጉ የሚችሉበትን መንገድ ምናመቻቸው የሚለውን ማሰብ ነበረብን። ስለዚህ የሆነ ውይይቶች ተካሄዱ፣ ሀገር ውስጥም ተካሄዱ፣ እዚህም አሜሪካ። ኢትዮጵያውያኖች በእግር ኳስ ሰበብ በሚገናኙበት ጊዜ ለመወያየት እድል አግኝቻለሁ። እንግሊዝ ሀገርም እንደዚሁ እና ውጭ ያለው የተማረው የሰው ኃይል ሁኔታዎች ቢመቻቹለት በአብዛኛው አገሩን ለማገዝ እውቀቱን ለማካፈል ትልቅ ፍላጎት አለው፣ ፓሽኔት ነው። አገራችን ደግሞ አሁን ከማንም በበለጠ በፍጥነት ኢንስቲትዩሽንስ እየተዘረጉ ነው ያሉት። የዩኒቨርሲቲዎቻችን ከቅርብ ጊዜ 3 እና 4 ብለን እንቆጥራቸው የነበረው አሁን 40-50 እየደረሱ ነው። በላስት ነምበር አይ ነው 47 ናቸው። ይሄ እንግዲህ በፓብሊክ ሴክተሩ ያሉ ናቸው። ይህንኑም ያህል ደግሞ በፕራይቬት ሴክተሩ አለ። ስለዚህ ባለሙያ እውቀት ያለው ልምድ ያለው ባለሙያ ያስፈልጋል እና ያንን እንዴት አድርገን ነው ሀርነስ ማድረግ የምንችለው? አንደኛው ባለሙያዎቹ እነማን ናቸው፣ ማን ነው፣ ማን ናት የሚለውን ለይቶ ማወቅ ያስፈልጋል። ስለዚህ አናሊሲስ መሰራት አለበት። እነማን ናቸው፣ የት ናቸው የሚለውን እና ደግሞ በምን አይነትስ ነው ለአስተዋጽኦ ለማድረግ የሚችሉት። አንዳንዱ በርቀት የሚያደርጉት አካሄድ አለ። በምን ሙያ መስክ ላይ ነው ያሉት፣ በምንስ አይነት ነው አገልግሎቱን ለመስጠት የሚፈልጉት የሚለው ለይቶ ማወቅ ያስፈልገዋል። አሁንም ቢሆን ኢትዮጵያ ውስጥ ዳያስፖራውን ለማሳተፍ ትልቅ ፍላጎት አለ። በተለያየ አጋጣሚ አሁን በጠቅላይ ሚኒስትሩም እዚህ መጥተው በነበረበት ጊዜ ያደረጉት ማብራሪያ አለ። የባለሙያው መሳተፍ አስፈላጊ እንፈልጋቸዋለን ብለው ጥሪ አድርገዋል፣
በሁሉም መስክ አገልግሎ የሚለውን።
ስለዚህ ያ በሩ ተከፍተዋል ማለት ነው። ሁለተኛው የባለሙያው የት ነው የሚለውን ለይቶ ማወቁ ደግሞ አስፈላጊ ስራ ነው። እነማን ናቸው፣ አገሪቱስ የምትፈልገው ባለሙያ ምን አይነት ነው የሚለውንም ማወቅ ያስፈልጋል። አሁን በአገር ውስጥ ያሉት ተቋሞች በውጭ የሚገኘውን የሰለጠነ የሰው ኃይል በምን አይነት ነው ለመቀበልና ለመጠቀም የሚፈልጉት፣ አካሄዱ ምን መሆን አለበት የሚለው ስልት በደንብ ተጠንቶ መሰራት አለበት። ስለዚህ አሁን አባይድ ያደረገ ያለው አንደኛ ይሄንን ሐሳብ በተቻለ መጠን ፖፑላራይዝ ለማድረግ
ማስተዋወቅ
አድቮኬት ማድረግ፣ መንግስትም መንግስታዊ ባልሆኑ ድርጅቶችም በመሁራንም አገር ውስጥ ባሉት ተቋማትም ውጭ ባሉት መሁራንም ይሄ ሐሳብ መሰራጨትና መስፋፋት አለበት። አንዱ እሱ ነው።
ዶክተር አብይ ያላገኙትም
እንገናኛለን። አንድ ሐሳብ ላይ በዚህ ጉዳይ ላይ በአንድ ሐሳብ ላይ ያለን ስለሆነ እኔ ለኢትዮጵያ ትልቅ አጋጣሚ ነው ብዬ ነው የማስበው። ምክንያቱም ይህንን ሪሶርስ በአግባቡ መጠቀም ካልቻል አሁንም ቢሆን እንደዚሁ በር ተከፍቷል ስለተባለ ያንን ጥቅም በሚመችና አገሪቱ በምትፈልገው መልክ ሊሆን ይችላል ብሎ ማለት አይቻልም። ስለዚህ
በተበታተነና ስልት በሌለው መንገድ
መሆን የለበትም። ሌላ ነገር ምንድነው? የተለያዩ አገሮች ለምሳሌ ህንድ፣ ኮሪያ፣ ቻይና ዳያስፖራ ፕሮፌሽናሎቻቸውን በሚገባ ተጠቅመዋል በሚገባ። ስለዚህም ነው አሁን ሀያል የሆኑ ያሉት ውጭ የሚያገኙትን እውቀት ሰብስበው ለአገራቸው ባሉት ተቋማትና የአሰራር ዘይቤዎች ውስጥ ሁሉ ፍሌክትድ እንዲሆኑ እያደረጉ ሩቅ የነበረውን ነገር ውስጣቸው እንዲኖር በማድረግ ያንን በሚገባ መጠቀም ተችሏል። እኛም ጋር ያንን ማድረግ እንችላለን። በተለያየ ቦታ ሄጅ የተለያዩትን ውጭ የሚኖሩ ፕሮፌሽናሎችን ባነጋገርኩ ቁጥር ያገኘሁት ሪስፖንስ ይሄ ነው። መስራት እንፈልጋለን፣ ኮንትሪቢዩት ማድረግ እንፈልጋለን፣ ዊ አር ሬዲ፣ ግን ስልት አለ ወይ? በምን አይነት ነው የምንመጣው? መምጣቱ ብቻ ሳይሆን እዛስ ያሉት ተቋሞች በአግባቡ ይህንን እውቀት ሀርነስ ለማድረግ የሚያስችል ስትራቴጂ አላቸው ወይ? ምክንያቱም ከዚህ ሄደው እዛ ቁጭ ብሎ መዘጋጀት ያለበት ጉዳይ አይደለም። ዝግጅቱ ከዛ ሆኖ ከዚህ ያለውንም አብሮ በማስተባበር እጅ ለእጅ መሄድ ያለበት ጉዳይ ነው እና አባይድ እነኚህ ሁለቱ ጉዳዮች ላይ ትኩረት እየሰጠ ነው እየተንቀሳቀሰ ያለውና ስንጀምር የዛሬ 12 ዓመት ቅድም እንዳልሱ ይህ ሀሳብ እንግዳ ነው። ኢንቨስተር ዳያስፖራ ሲባል ሁልጊዜ ኢንቨስተር ነው የሚመስለው እና ዳያስፖራ ከተባለ በኢንቨስትመንት ረገድ ላይ ነው የነበረው። ነገር ግን ብዙ ግፊት እየተደረገ አሁን ዳያስፖራ ፖሊሲ ወጣ። ዳያስፖራ ፖሊሲ ውስጥ ስለ እውቀት ያለው ዳያስፖራ የተጠቀሰ ሁኔታ አለ፣
የተለየ ክፍል
አለው። አሁንም ደግሞ ከሱ በተጨማሪ ደግሞ የዳያስፖራው የእውቀት ዳያስፖራውን እንዴት መጠቀም ይቻላል የሚል መመሪያ እንዲወጣም ተደርጓል።
ከዶክተር ተዋበች ቢሻው ጋር የተደረገው ውይይት አላበቃም። ጥረታቸው እስካሁን ምን ምላሽ አገኘ? በሌላ ጊዜ እንመለስበታለን።
ቆንጅትንና እንግዳዋን ዶክተር ተዋበች ቢሻውን እናመሰግናለን። በዚሁ እናበቃለን።
አድማጮች፣ አሁን የዜና ማጠቃለያ እናሰማለን። በበርካታ የአፍሪካ ሀገሮች ያሉት ቀዳማዊት እመቤቶች የዩናይትድ ስቴትስ ቀዳማዊት እመቤት በመጪው ሳምንት አፍሪካን ሲጎበኙ ችግሮችን ለመፍታት የሚሞክሩት የአፍሪካን ተመክሮ በሚገባ በመረዳት እንደሚሆን ተስፋ እናደርጋለን ብለዋል። የሞዛምቢክ፣ የናሚቢያና የሴራሊዮን ቀዳማዊ እመቤቶች በአሜሪካ ድምፅ በኩል ይህን የምክር ሀሳብ ያቀረቡት ኒውዮርክ ከተማ በሚካሄደው የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኢራቅ ያሉት ዲፕሎማሲያዊ ሰራተኞች በጸጥታ ዛቻ ምክንያት በጊዜያዊ መልክ ወደ ሌላ ቦታ እንዲዛወሩ አሜሪካ ማዘዟን ገልጸዋል። የኢራን እስላማዊ አብዮታዊ ዘብ የስኳድ ኃይልና የእነሱ ተባባሪ የሆኑ የኢራቅ ሚሊሻዎች በዩናይትድ ስቴትስ ዲፕሎማሲያዊ ተቋማት ላይ የሚያሰማቸው ዛቻዎች እየጨመሩ መሄዳቸውን ጠቁመዋል። ፖምፔዮ ያወጡት መግለጫ ኢራቅ ያሉት ሰራተኞችንና ተቋሞችን በማጥቃት ለሚደርሱት ተጨባጭ ዛቻዎች ምክንያት ዲፕሎማሲያዊ ሰራተኞች በጊዜያዊ መልክ ወደ ሌላ ቦታ እንዲዛወሩ መመሪያ ሰጥቻለሁ ይላል። ኢራን በአካባቢ ባሉት የአሜሪካ ዲፕሎማሲያዊ ተቋማት ላይ ምንም አይነት ጥቃት እንዳታካሄድ ፖምፔዮ አስጠንቅቀዋል። ኢንዶኔዥያ ውስጥ ትላንት በደረሰው ከባድ ርዕደ መሬት ቢያንስ 384 ሰዎች እንደሞቱ 570 የሚሆኑ ደግሞ መቁሰላቸውን ባለሥልጣኖች ገልጸዋል። የመሬት ነውጥ መለኪያ 7.5 እንደሆነ ታውቋል። ፖላና ዶንገላ የተባሉ ከተሞች ደግሞ በሱናሚ ወይም ኃይለኛ ዝናብ በተቀላቀለበት ከባድ አውሎ ነፋስ ተመተዋል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ።